ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በክብር ወንጌል የሚኖር ሰማያዊ የእምነት ሕይወት በሚል ርዕስ ላይ ተመሰረተ ይሆናል። ውድ አድማጮች በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 እስከ 6 ሐዋርያው ጳውሎስ እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ነገር ግን የሚያሳፍረውን ስውር ነገር ጠለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቀልም። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናማጠናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና፣ ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። የክርስቶስ ኢየሱስ ወንጌል ራሱን የቻለ ሰማያዊ ክብር በውስጡ ስላለው ከሰውና ከዚህ ዓለም የሆነ ውበት አያስፈልገውም። ሐዋርያት ይህ የገባቸው ይህንን የተረዱ ነበሩ። የክርስቶስ ኢየሱስ ወንጌል የክብር ብርሃን የሚያበራ ወንጌል ነው። ይህ ክብር በቀራንዮ መስቀል ላይ ለሰው ልጆች ኃጢአት ሞቶ የተነሳው የክርስቶስ ኢየሱስ የራሱ ክብር ነው። ሐዋርያት ይህንን ወንጌል በሰው ጥበብና ከሰው ልብ በሚመነጭ ልብ ወለድ ታሪክ ሊያጣፍጡት አይሹም። ለዚህ ነው ሐዋርያው ጳውሎስ ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን የሚለው። ሐዋርያት በውሸት ሳይቀላቅሉና ሳይሸቅጡ የሰበኩት የክርስቶስ ኢየሱስ ወንጌል በሰው ልብ ሲያበራ የሚገኘው የጌታ ቃል እንደሚነግረን የክርስቶስን ክብርና የእግዚአብሔርን የክብሩን እውቀት ነው። እንዲህ የመሰለ ወንጌል ዛሬ እንዳንሰብክና ሰዎችም ሰምተው እንዳይድኑ ሁለት እንቅፋቶች እንደሚኖሩ የጌታ ቃል ይነግረናል። አንደኛው በተንኮል የሚመላለሱ አገልጋዮች መሆን ሲሆን፣ ሁለተኛው ደግሞ በሰዎች ልብ ይህ የክብሩ ብርሃን እንዳበራ የሰዎችን ሐሳብ የሚያሳውረው የዚህ ዓለም አምላክ ሰይጣን መኖሩ ነው። በተንኮል የሚያገለግሉ አገልጋዮች ምን አይነት አገልጋዮች ናቸው? የጌታ ቃል እንደሚነግረን እንዲህ የመሰሉት አገልጋዮች የእግዚአብሔርን ቃል በውሸት የሚቀላቅሉ ናቸው። ቃሉን ይናገራሉ፣ ነገር ግን ከውሸት ጋር ይቀላቅሉታል። የተቀላቀለና የተቀየጠ ወንጌል ይሰብካሉ፣ ያስተምራሉ። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ላይ የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንምና፣ በቅንነት ግን ከእግዚአብሔር እንደ ተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን ይላል። መቀላቀል ማለት ምን ማለት እንደሆነ የተገለጠ ነው። ከወንጌል ጋር ለውሰው የወንጌል መልእክት አለበት፣ ነገር ግን ወንጌል ያልሆነ ከወንጌል የተለየ ነገር አዳብለው የሚሰብኩት እንደሚሆን እንረዳለን። የክርስቶስን የክብሩን ብርሃን የሚያበራ ወንጌል ለብቻው ሲሰበክ በሰዎች ልብ የክርስቶስ ኢየሱስን የክብሩን ብርሃን ያበራል። በዚህ ብርሃን አማኞች ከኃጢአት ከዓለምና ከሰይጣን የተዋጁበትንና የዳኑበትን የጌታን ማዳን አምነው ይቀበላሉ። ውድ አድማጮች ጌታችን ክፉ ከሆነው ከዚህ ዓለም ሊያድነን ነው የሞተልን። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይላል ገላትያ ምዕራፍ 1 ቁጥር 4 ላይ። ውድ አድማጮች ልብ እንበል፣ ጌታችን ከዚህ ክፉ ከሆነው ዓለም ሊያድነን ነው መድኃኒታችን ራሱን ስለኛ ሰጠ የተባለው። ከዓለም ያልዳነ ከኃጢአት መዳን አይችልም። ሔዋን ያየችው የአይን አምሮትና የሥጋ ምኞት ዓለማዊ መጎምጀት ከእግዚአብሔር ያለያየ ነው። ሔዋን ከተጠመደችበት ዓለማዊ ምኞት ሳንድን ከኃጢአት ዳነን ማለት አንችልም። ሐዋርያው ጳውሎስ ለቲቶ በላከለት መልእክት ውስጥ ይህንን ሁኔታ በጥልቀት ይናገራል። በምዕራፍ 2 ከቁጥር 11 እስከ 15 ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህን በሙሉ ሥልጣን ተናገርና ምከር ገስጽም፣ ማንም አይናቅህ ይላል። በኢየሱስ ክርስቶስ ማዳን ለሰው ልጆች እግዚአብሔር የገለጠው ጸጋ ኃጢአተኝነትንና ዓለማዊ ምኞትን እንድንክድ የሚያደርግ ጸጋ እንደተገለጠልን ነው የምናየው። ልብ እንበል ውድ አድማጮች፣ የምንክደው ኃጢአትን ብቻ አይደለም ዓለማዊ ምኞትንም ጭምር ነው። ለዚህ ነው እግዚአብሔር በቃሉ ላይ የሚናገረን ኃጢአተኝነትንና ዓለማዊ ምኞትን ክደን እንድንኖር ነው እግዚአብሔር ጸጋውን የገለጠልን። ክብር ለእግዚአብሔር ይሁን። ዓለምና ኃጢአት የኃጢአት ምኞት የሚያዙባቸው ብዙ ጉዳዮች ሊኖሩ ይችላሉ። ሐዋርያው ጳውሎስ ዓለማዊ ምኞት ያለውን በግሪክኛው በቀጥታ ቢተረጎም ዓለማዊ ፍትወት የሚል ሆኖም ሊተረጎም እንደሚችል መጽሐፍቶች ያሳያሉ። ምኞት የሚለው ቃል ብርቱ የሆነ መሻትን ያመለክታል። ቃሉ በእርግጥ ነው ገንቢ ለሆነ ነገር ውሎ በመጽሐፍ ቅዱስ ላይ ይታያል። ይሁን እንጂ በዚህ ክፍል ክፉ የሆነውን ዓለም መመኘትና በውስጡም ያሉትን መሻት በመንፈሳዊ ሕይወት አፍራሽ የሆነ ጉዳይ እንደሆነ የእግዚአብሔር ቃል ይናገራል። ዓለማዊ ምኞት ለወንጌል ጠርና ጠላት ነው። በማርቆስ ምዕራፍ 4 ቁጥር 19 ላይ የዚህ ዓለም አሳብና የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ የማያፈራም ይሆናል ይላል ጌታችን ሲናገር። የዚህ ዓለም አሳብ ውድ ወገኖች፣ የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ የማያፈራም ይሆናል ይላል። ኃጢአት የእግዚአብሔርን ሕግ መተላለፍና እግዚአብሔርን አለመታዘዝ ነው። ዛሬ የጌታን ወንጌል ሰዎች በውሸት ቀላቅለው ሲሰብኩት በሰዎች ሕይወት የሚበቅለው ከወንጌሉ የተቀላቀለው ዓለማዊና ሥጋዊ ምኞትን የሚያበቅለው ውሸት ነው። ከውሸት ጋር የተቀየጡትን ወንጌል ውድ ወገኖቼ ከውሸት ጋር የቀየጡትን ወንጌል የቀላቀሉት ውሸት ራሱ ስለሚያጠፋው በዚያ ወንጌል ከክርስቶስ ኢየሱስ የክብር ብርሃን የተነሳ የሚኖረውን የክብር ሕይወት ማግኘት አይቻልም። እንኳን ዘንቦብሽ እንደውም ጤዛነሽ እንደሚሉ እንኳን የተቀየጠውን ወንጌል በውሸት የተቀላቀለውን ትታችሁ ውድ አድማጮች፣ ንጹሕ ወንጌል እንኳን ተሰብኮ የዚህ ዓለም አምላክ የማያምኑትን ሐሳብ ያሳውራል ነው ያለው ጳውሎስ። የጌታ ወንጌል በሰው ሕይወት ተዘርቶ እንዳይበቅል የሚያደርገው እነ ዴማስን በፍቅር የለከፈው ደግሞም ውድ አድማጮች ሰይጣን ክብራቸውን እያሳየ ጌታን የፈተነበት እኛንም ዕለት ዕለት የሚፈታተንበት የዚህ ዓለም አምላክ መንግሥትና ክብር ዝና በውስጡ ያለው ለሰው ሥጋ ምኞት መጠመጃ የሆነው ነገር የዓለም ጉዳይ አይደለምን? የጌታን ወንጌል ውድ አድማጮች ለዚህ ዓለም ምኞት ማራመጃ ያደረጉትን ሁሉ ክፉ ከሆነው ከዚህ ዓለም ሊያድነን ሞቶ ሳለ ደግሞ ኃጢአትንና ዓለማዊ ምኞትን የሚያስክድ ጸጋ ተገልጦልን እያለ የጌታን ወንጌል የሥጋዊ ምኞት ማራመጃ ማድረግ አይደለምን? በተቀየጠ ወንጌላችን ያገለገልነው ሁሉ ለጌታ አምላክ የሚፈርድበት ዘመን ይመጣል። የክርስቶስ የክብሩን ብርሃን በሚያበራ ወንጌል የሚያምኑ የሚኖሩት የእምነት ሕይወትና ኑሯቸው እንዴት ነው? ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3 ከቁጥር 18 እስከ 21 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀሱ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። አሳባቸው ምድራዊ ነው ካለ በኋላ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል ይላል ሐዋርያው ጳውሎስ በብዙ ቁጥር በዚህ ስፍራ ላይ ይናገራል። ለክርስቶስ መስቀል ጠላት የሆኑ የሚላቸው ሰዎች እንዳሉ እናያለን። እንዲህ የመሰሉት ምን አይነት ሕይወትና ኑሮ እንደሚኖሩ ሲገልጣቸው መጨረሻቸው ጥፋት፣ ሆዳቸው አምላካቸው፣ አሳባቸው ምድራዊ በማለት ይገልጣቸዋል። ይህንን የምለው እኔ አይደለሁም፣ የጌታ ቃል ነው። ውድ አድማጮች፣ ከነዚህ ጋር ሐዋርያው ራሱን በመጨመር በሌላ በብዙ ቁጥር የሚጠቅሳቸው ደግሞ ክርስቲያኖች አሉ። እነዚህን ደግሞ ሲጠቅሳቸው አንጻራዊ በሆነ መልክ እያወዳደረ እንዲህ ይላል፣ እኛ አገራችን በሰማይ ነው፣ ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ክብር ለእግዚአብሔር ይሁን። ከምድራውያኑ ጋር የሚለያዩት በምን እንደሆነ ልብ ትላላችሁ? ውድ አድማጮች፣ አገራችን በሰማይ ነው ይላል ጳውሎስ። የክርስቶስ መስቀል አድራሻ ቀያሪ ነው። አድራሻቸውን ቀይሮታል። ከአሁኑ ዓለም የሚያድነው ጌታ የሞተበት የመስቀሉ ሥራ ከአሁኑ የተዋጀንበትን አድራሻችንን ይቀይራል። በመስቀሉ ሥራ በተገኘው መዋጀት ሀገራቸው ሰማያውያን የሆኑት ሐሳባቸው ምድራዊ አድርገው መኖር አይችሉም። ከሰማይ የሚመጣውን ጌታ ይጠባበቃሉ፣ ይናፍቃሉ። የክርስቶስ የክብሩ ወንጌል ብርሃን በልባቸው የበራላቸው ሁሉ በዚያ በበራላቸው የክብር ብርሃን የሚሹት ሰማያዊውን ሀገርና የሚናፍቁትም ከዚያ የሚመጣውን የተባረከውን ጌታ ነው። የእግዚአብሔር ስም የተባረከ ይሁን። የልቡና ብርሃን ሲበራልን፣ ጌታ ዓይኖቻችንን ሲከፍትልን፣ የስህተት መምህራን እንደሚናገሩት ምድራዊ ምኞቶቻችንን ማርገዝ ሳይሆን የምናገኘው ከዚህ ክፉ ከሆነ የአሁን ዓለም ከተባለው የማያልፈውን የሰማያዊውን ርስት ብድራት እንድንመለከት ልባችን ወደ ሰማይ የሚያሸሽ ጸጋ ነው የምናገኘው። ክብር ለእግዚአብሔር ይሁን። የልቦናው ብርሃን የበራለት ሐዋርያው ጳውሎስ ላገለገላቸው ክርስቲያኖች የሚመኘውና የሚናፍቀው የሚጸልየው ይህንኑ እንዲያዩ እንደሆነ የጌታ ቃል ይናገራል። በኤፌሶን ምዕራፍ 1 ከቁጥር 15 እስከ 19 ስለዚህ እኔ ደግሞ ይላል ሐዋርያው ጳውሎስ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። እንግዲህ ሐዋርያው ጳውሎስ በጣም ለነዚህ ቅዱሳን እንደሚጸልይና ያለ ምንድነው የሚጸልይላቸው? ወደ አድማጮች ቃሉ የሚናገሩን ልብ በሉ፣ የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ይላል። ሰማያዊውን ርስት አይኖቻችን ሲበሩ የምናየው ሰማያዊውን ርስት ነው። ውድ አድማጮች ይውቀት በውስጥ እና በልቦናችን በሚበራ ብርሃን የሚመጣ እውቀት ነው። የክርስቶስ ኢየሱስን የክብሩን ብርሃን እንዲያበራ የሚሰበከው ወንጌል የሚያመጣልን ትልቁ ጥቅማችን ይሄ ነው። መንግሥተ ሰማይን የማያስናፍቅ የማያስመኝ የክርስትና እምነት ከወንጌል የተፋታ እምነት ነው። በወንጌል ያገኘነው ጥሪ ሰማያዊ ጥሪ፣ ለሰማያዊ ሕይወትና እምነት፣ ለሰማያዊ ዜግነት፣ ሰማይን ለሚያስናፍቅ ኑሮ የሚያዘጋጅና ልብን የሚረዳ ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና ይላል። ይህንን ሰማያዊ ቤት የሚናፍቁ በውስጣቸው የሚሹትም ሆነ የሚጠሙት በዚህ በምድራዊ ድንኳን እንዴት እንደሚኖሩ ሐዋርያው ጳውሎስ በዚሁ ምዕራፍ ውድ አድማጮች በቁጥር 2ና 3 ላይ ሲናገር እንዲህ ይላል። በዚህ ውስጥ ይላል፣ በዚህ ድንኳን ማለት ነው፣ በዚህ ውስጥ በእውነት እንቃትታለን። በዚህ ፈራሽ የሆነው ጠፊ በሆነው ምድራዊ በሆነው አካላችን ውስጥ እንቃትታለን ይላል። ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። ውድ አድማጮች እኛ ምን እናፍቃለን? ውስጣችን ለምንድን ነው የሚቃትተው? ጥማታችንና ረሃባችን ምንድን ነው? የሰማዩን ሀገር የሚያስረሳ ወይንስ የሚያስናፍቅ ሃይማኖት እንለማመዳለን? ይህ ናፍቆት ጌታችን ከመወለዱ በፊት በሩቅ ዘመን በብሉይ ኪዳን ይኖር የነበረው የአብርሃም የይስሐቅና እንዲሁም የያዕቆብ ናፍቆት እንደሆነ መጽሐፍ እንደሚያስተምር ልብ እንላለንን? ጌታችን ከመወለዱ በፊት እነዚህ ቅዱሳን ናፍቆታቸውም ጥማታቸውም እግዚአብሔር ወደ ጠራቸው ወደ ሰማያዊ ጥሪ የሚመለከቱ እንደነበሩ ዕብራውያን ምዕራፍ 11 ከ13 እስከ 16 ይናገራል። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙምና፣ ዳሩ ግን ውድ አድማጮች ከሩቅ ሆነው አዩትና ተሳለሙት። አምልኳቸው ከሩቅ የሆነውን ሰማያዊውን ሀገር ልብ በማለትና በማስተዋል ነበር እግዚአብሔርን የሚያመልኩት። ዛሬ እኛ የምንዘምረው ለምንድን ነው? የምናመልከው ለምንድን ነው? እንደ ሟርተኛ የምንጨፍረው ምኞታችንን ተግባራዊ ለማድረግ ብዙዎቻችን ይቅር ሰዎችን ማለት ሲገባን ወይም ሰርተን ማግኘት ሲገባን ትክክል ባልሆነ በሚያሳፍር ሕይወት እየተመላለስን ለራሳችን ምኞት ማጀቢያ የሆነ አምልኮ አይደለም ምንም እናደርገው? እና አብርሃም እግዚአብሔር በሰጣቸው ምድር ለእግዚአብሔር እየሰገዱ እግዚአብሔርን ያመለኩት ከሩቁ ነው፣ ኢየሩሳሌምን እያዩ ነው። በምድሪቱ እንግዶችና መጻተኞች እንዲሆኑ ታመኑ ይላል። እግዚአብሔር በሰጣቸው ምድር ይሄንችን ምድር ላንተና ለዘር እሰጣለሁ ብሎ እግዚአብሔር ባቆማቸው ባስቀመጣቸው ምድር መጻተኛ ሆነው እንዲኖሩ ውድ አድማጮች መጻተኛ ሆነው እንዲኖሩ ያደረጋቸው የሚጠብቋት የሚናፍቋት አገር ስላለች ነው። እንዲህ የሚሉት ይላል የእግዚአብሔር ቃል ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና። በክርስቶስ የክብር ወንጌል ብርሃን በልባችን እግዚአብሔር ሃይማኖትን ፈጥሮልን ከሆነ ናፍቆታችን ፍላጎታችን የት ነው? ሰማያዊቱን ሀገር መሆን የለበትምን? አብርሃም እንዲህ ነው የተመኘው፣ ይስሐቅ እንዲህ ነው የተመኘው፣ ያዕቆብ እንዲህ ነው የተመኘው። እንዲህ የሚሉት ለነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና። ያን የወጡበትን አገር አስበው ቢሆኑ ኖሮ የአባቶቻቸውን የዘሮቻቸውን አገር ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ይህንን የማያስናፍቅ ውድ ወገኖቼ እምነትና ምኞት ሁሉ የተሳሳተ እንደሆነ ታስተውላላችሁ። የእግዚአብሔር ቃል ምን እንደሚል ልብ በሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና። እግዚአብሔር የአብርሃም የይስሐቅ ያዕቆብ አምላክ ተብሎ ይኸው እንዘምራለን፣ ስሙን እንጠራለን፣ እንመካበታለን፣ እንኮራበታለን። እነዚህ በስማቸው የተጠራባቸው እግዚአብሔር እነዚህ የእግዚአብሔር ሰዎች እንደኔና እንደናንተ በምድር ላይ የኖሩ ከብት እየጠበቁ ውድ ወገኖቼ ለሰው ተቀጥረው ከብት እየጠበቁ ደሞዛቸውን ከብት እያገኙ ለማግባት እንኳን ያዕቆብ ብዙ መከራ እየተቀበለ የኖሩ ሰዎች ናቸው። ሃይማኖታቸው በሚበሉት በሚለብሱት በሚኖሩበት ቤትና ባላቸው ሀብት አልነበረም። ከሩቅ ሆኖ በሚመለከቱት እግዚአብሔርን በሚያመሰግኑበት በሚሰግዱበት ራእይ ነበረ ሃይማኖታቸው የሚለካው። እግዚአብሔር አምላካቸው ተብሎ ያላፈረው በሚለብሱት ልብስ በሚነዱት መኪና በሚኖሩት ኑሮ አይደለም ወገኖቼ። በዚያን ዘመን ባላቸው በየትኛውም ሀብት በየትኛውም ነገራቸው አልነበረም። ነገር ግን እግዚአብሔር ያዘጋጀላቸውን ከተማ በመናፈቃቸው እግዚአብሔር ሀሳቡና ቅዱ ወዳለበት ወደ ሩቅ ዘመን ወደ ፍጻሜ ዘመን በማየታቸው እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። የእነሱ አምላክ የእኛም አምላክ ነው። ነገር ግን ውድ ወገኖቼ እምነታችን፣ ናፍቆታችን፣ መሻታችን የት ነው ያለው? እግዚአብሔር በተስፋ ቃል በሰጣቸው ምድር እንደ መጻተኛ እየተቀመጡ የሚበልጠውን ሰማያዊ ሀገር እየናፈቁ በመኖራቸው እግዚአብሔር አምላካቸው ተብሎ ሊጠራ ያላፈረባቸው የእምነት አባቶች መሆናቸውን እንዳንረሳ። ዛሬ እኛ በእምነት አገኘን በምንለው ምድራዊ ቁሳቁሳዊ የዚህ ዓለም ምኞት ማስፈጸሚያ በሆነው እምነታችን ውድ ወገኖቼ እግዚአብሔር አምላካችን ተብሎ መጠራቱ የሚያሳፍር እንጂ የሚያኮራን እንዳልሆነ ልናስተውል ይገባል። በብሉይ ኪዳንም ሆነ በአዲስ ኪዳን ያሉት የጌታ ቅዱሳን የሚናፍቋት ሰማያዊት ሀገር በባቢሎን ወንጌል በምድራዊ ወንጌል ዛሬ ተለውጣለች። ውድ የጌታ ልጆች፣ ውድ አድማጮቼ፣ ሰማያዊ ናፍቆት ላይ ባተኮረ እምነት የሚኖሩ የጌታ ሰዎች ሊያጡ ሊነጡ ይችላሉ። ደግሞም ሊከበሩና ሊሾሙም ይችላሉ። ጌታ አምላክ በወንጌል የጠራቸው ቅዱሳን የሚሄዱበት የወንጌል መንገድ ልዩና አስገራሚ ነው። እግዚአብሔር እንደ ጠራቸው እንደ ጥሪያቸው እግዚአብሔር ባስቀመጣቸው ታሪክና ስፍራ ይዘታቸው የኖሯቸው ይዘትና ሁኔታ በፈቃዱ ምክር በሚመራቸው አምላክ የሚሰራ ነው። አንዳንዶች ስለ አንተ ቀኑን ሁሉ እንገደላለን እያሉ መከራ የተቀበሉበት ሁኔታ ይታያል። ሌሎች ደግሞ እንደ ዮሴፍ የመሰሉት ደግሞ ከመከራ ስፍራ ዝቅተኛ ከሆነ ቦታ ወደ ክብር ስፍራ ሲወጡ አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩ፣ እግዚአብሔር ሕይወትን ለማዳን ከእናንተ ቤት በፊት ሰዶኛልና በማለት በማስተዋል ይናገራሉ። መከራቸውን ለወንጌል የሚመች ማግኘታቸውን መክበራቸውን የእግዚአብሔርን ፈቃድ ለማራመድ የሚጠቀሙ ናቸው። የእግዚአብሔር ሰዎች ከራሳቸው ግላዊ ማንነት ጋር እንዳልዳነ ሰው የራሳቸውን ሕይወት ብቻ በተላይ ባምን በተማከለ መንገድ ኑሯቸውን የሚያዩ አይደሉም። የእግዚአብሔር ስም የተባረከ ይሁን። ማናችንም በምኞታችን ታሪክ እንዲሰራልን ብንጠይቅ እግዚአብሔር ቅዱሱ ጌታ እንደ ፈቃዱ ምክር ሁሉን አድራጊ ነው የተባለው የፍጥረት ሁሉ ባለቤት የፍጡራኑ አሽከርና ምኞት አስፈጻሚ ሆኖ አይሰለፍልንም። ውድ አድማጮች፣ ብዙ ሰዎች የሚስቱባቸው የተለያዩ ጥቅሶች አሉ። በመዝሙረ ዳዊት 37 4 ላይ በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣል የሚለውን ጥቅስ ባልተቀደሰ ልባቸው የሚመኙትን ሁሉ አድራጊ እንዲሆንላቸው በእግዚአብሔር አማኝነን ባዮች ሲፎክሩበት ይሰማል። እግዚአብሔር የልባቸውን መሻት የሚሰጣቸው ሰዎች በእግዚአብሔር የሚደሰቱትን እንጂ በምኞታቸው የሚደሰቱትን አይደለም። ወደ አድማጮች ወንጌል ከስጋ ጋር አይተጣላ እንጂ ከሰው ስጋ ጋር የሚስማማና ለሰው ስጋ የሚመች አይደለም። የክርስቶስ ኢየሱስ የሆኑ ስጋን ከክፉ ምኞትና መሻቱ ጋር ሰቀሉ የተባለውን እውነት ሊሽር የሚችል የሃይማኖት ልምምድ ሁሉ ያከስረናል። በመስቀሉን ያላማከለ የወንጌል መልእክት ሁሉ ብዙ አደጋና መርዝ የሆነ ነገር በውስጡ አለው። እግዚአብሔር በሰማነው ቃል ይቀድሰን፣ ልባችንን ይፈውስልን፣ ምኞታችንንም ሰማያዊ ያድርግልን። በኢየሱስ ክርስቶስ ስም አሜን።